ስራይድም እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምናመሻችሁ ክብራን አድማጮቻችን፣ ትላንትናን የተበቀን አምላካችን ዛሬንም ታድጎን እንደገና ደግሞ በራዲዮናችን ዙሪያ ተሰብስበን ከቃሉ ማድ እንድንካፈል ፈቃድ ሆኗልና እግዚአብሔርን እጅግ አድርገንና መሰግነዋለን። ስለተደረገልን በጎ ነገር ለእግዚአብሔር የምንከፍለው ምን አለ? እግዚአብሔር በመውጣታችንና በመግባታችን ይባርከናል። እግዚአብሔር በመኝታችን ስፍራ ይባርከናል። እግዚአብሔር በሥራ ገበታችን ስፍራ ይባርከናል። እግዚአብሔር ወዳጆቼ እጅግ ታላቅ ነው። እስቲ እንዲህ ያለንና ሞጋክሰው
ላደረክልኝ መካፍነው ያኔ ጌታንስ ምንድነው ምስጋና ክብር ወዳሴን እንካተ ከበል ከነፍሴ ላደረክልኝ መካፍነው ያኔ ጌታንስ ምንድነው ምስጋና ክብር ወዳሴን እንካተ ከበል
እግዚአብሔር ስለዚህ ዝማሬ ይክበር ይመስገን። በዝማሬው የሚያገለግሉን ወገኖቻችን ዳዊትንና ሩትን እግዚአብሔር አብዝቶ ይባርካቸው። እንጸልይ። በእውነት ጌታችን ሆይ በመውጣታችንና በመግባታችን ብቻ አይደለም እግዚአብሔር ሆይ ከዓይንህ እይታ ለጥቂት ሰከንዶች እንኳን ስላላራከን በአንተም እይታ ውስጥ ደግሞ ስለምንውልና ስለምናድር እግዚአብሔር ሆይ ክብርህ ተመስገን። አቤቱ መድኃኒታችንና ጌታችን ሆይ ከናፍርቶቻችን ያንተን በጎ ውለታ ተናግሮ መጨረሳ አይችሉም። አንተ እግዚአብሔር አባታችን ሆይ ከታናሽነታችን ከናታችን ማህፀን ጀምረ ታውቀናለህና ክብርህ ተመስገን። በዚህች ቀን ደግሞ እግዚአብሔር ሆይ በቃል አማካኝነት እንድትገናኝን ያልተስተካከልንበትን ነገር እግዚአብሔር ሆይ እንድንስተካከል እንድትናገረን የጠመምንበትን ነገር እግዚአብሔር ሆይ እንድንቃና እንድትነግረን እንድታስተምረን እነሆ ራሳችንን በፊት አኑረናልና ጌታ ሆይ ተናገረን። ወገኖቼ በየስፍራው በሰሜንና በምስራቅ እንዲሁም በምዕራብና በደቡብ ሆነው አንተን የሚጠባበቁ ራዲዮናቸውን ከፍተው አንተን ለመስማት የቀረቡ ብዙ ብዙዎች አሉ፣ ታላላቆች አሉ፣ ታናናሾች አሉ። አንተ ግን እግዚአብሔር አምላኬ ሆይ በባለ ጠግነት እያንዳንዳቸውን እንድትገናኛቸው እንድትባርካቸው እለምንሃለሁ። የሚኖረንን ጊዜ ሁሉ ባርክልን። በመድኃኒታችንና በጌታችን ባከበርከውና በቀኝህም ባስቀመጥከው በወድ ልጅ በኢየሱስ ክርስቶስ ያው ስም ስትል ስማን። ጮች አትላንትናው ምሽት ክፍለ ጊዜ ጥናታችን በይሁዳ ንጉስ በአሳ ዘመን ስለተከሰተው ታላቅ መንፈሳዊ መነቃቃት በስፋት መመልከታችን ይታወሳል። እስከ ምዕራፍ 15 መጨረሻ ማለት ነው። ዛሬ ደግሞ ከምዕራፍ 16 የምንመለከተው አሳ ከእምነት ስለመንሸራተቱ የሚያወሳውን ክፍል ከምዕራፍ 16 አብረን እንመለከታለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሁለተኛ ዜና ምዕራፍ 16 ቁጥር 1 ናውጡ። ሁለተኛ ዜና ምዕራፍ 16 ቁጥር 1 ንተመልከቱ። እንዲህ ይላል፣ አሳ በነገሰ በ36ኛው ዓመት የእስራኤል ንጉስ ባኦስ በይሁዳ ላይ ወጣ። ወደ ይሁዳም ንጉስ ወደ አሳ ማንም መውጣትና መግባት እንዳይችል ራማን ሰራ አይላል። በአሳ ንጉስነት ዘመን መንፈሳዊ መነቃቃት ስለነበረ ህዝቡ ከሰሜናዊው መንግስት ወደ ይሁዳ ይመጣ ነበር። የህዝቡ ወደ ይሁዳ መሄድ ግን የእስራኤል ንጉስ ባኦስን ደስ አላሰኘውም። ስለዚህም መንገዱን መዝጋት ፈለገ። እስቲ አለፍ ብለን ደግሞ ቁጥር 2 እና 3 እንመልከት። ታሪኩን በደንብ ተከታተሉ። ቁጥር 2 እና 3 አሳም ከእግዚአብሔር ቤትና ከንጉሱ ቤት መዝገብ ብርና ወርቅ ወስዶ በአባቴና በአባትህ መካከል እንደነበረው ቃል ኪዳን በኔና ባንተ መካከል ይሆናል። እነሆ ብርና ወርቅ ሰድጄልሃለሁ፣ እርሱ ከኔ ዘንድ እንዲርቅ ሄደህ ከእስራኤል ንጉስ ከባኦስ ጋር ያለህን ቃል ኪዳን አፍርስ ብሎ በደማስቆ ወደ ተቀመጠው ወደ ሶርያ ንጉስ ወደ ወልደ አዴር ሰደደ ይላል። አያችሁ እንግዲህ እየተደረገ ያለውን በደንብ ተመልከቱ። እስራኤል አደገኛ የይሁዳ ጠላት ሆኗል። በዚህ ጊዜ አሳ ፊቱን ያዞረው ወደ ሶርያ ንጉስ ወደ ወልደ አዴር ነበር። ይህ ምንድነው የሚያሳየው? ይሄ የሚያሳየን በእግዚአብሔር ከመታመን ይልቅ መንሸራተቱን ነው የምንመለከተው። ያሳን የእምነት መጓተት ወይም ደግሞ መድከምን እንመለከታለን። በእግዚአብሔር ላይ የነበረውን እምነት አሁን ቀስ በቀስ እያላላው መምጣቱንም ከዚህ እንረዳለን። አሳ በደረሰበት ጉዳይ እግዚአብሔር ፊት ከመውደቅ ይልቅ የሶርያውን ንጉስ ወልዳዴርን ተስፋ ማድረግ ጀመረ። እስቲ ቁጥር 4ን እናንብብ። ወልዳዴርም ንጉሱን አሳን እሺ ያለው የሰራዊቱንም አለቆች በእስራኤል ከተሞች ላይ ሰደደ። እነርሱም ኢዮንንና ዳንን፣ አቤልማይምንና የንፍታሌምን የቃቤት ከተሞች ሁሉ መቱ ይላል። የሶርያ ንጉስ ያሳን ጥሪ ተቀብሎ ሰራዊቱን አዝምቷል። ባኦስም በሰማ ጊዜ ራማን መስራት ተወ፣ ሥራውንም አቋረጠ። ንጉሱም አሳ የይሁዳን ሰዎች ሁሉ ሰበሰበ። ባኦስ ይሰራበት የነበረውን የራማን ድንጋይና እንጨት አስወገዱ። እርሱም ጌባንንና ምጽባን ሰራበት የሚልን ቃል ደግሞ ከቁጥር 5 እና 6 እንመለከታለን። እንግዲህ ተመልከቱ፣ ሴራው ተሳክቷል። እስቲ እግዚአብሔር ለአሳ የተናገረውን ደግሞ ቀጥለን እንመልከት። ከቁጥር 7 እስከ 9 ያለውን ስፍራ ተመልከቱ። በዚያን ጊዜም ባለ ራእዩ አናኒ ወደ ይሁዳ ንጉስ ወደ አሳ መጥቶ እንዲህ አለው፣ በሶርያ ንጉስ ታምናሃልና በአምላክህም በእግዚአብሔር አልታመንክምና፣ ስለዚህ የሶርያ ንጉስ ጭፍራ ከእጅህ አምልጧል። ኢትዮጵያንና የልቢያ ሰዎች እጅግ ብዙ ሰረገሎችና ፈረሰኞች የነበሯቸው እጅግ ታላቅ ጭፍራ አልነበሩምን? በእግዚአብሔር ስለ ታመንህ በእጅ አሳልፎ ሰጣቸው። እግዚአብሔር ልቡ በርሱ ዘንድ ፍጹም የሆነውን ያጽና ዘንድ ዐይኖቹ በምድር ሁሉ ይመለከታልና። አሁንም ስንፍና አድርገሃል፣ ስለዚህም ከዛሬ ጀምሮ ሰልፍ ይሆንብሃል ይለዋል። ከቁጥር 7 እስከ 9 ያለውን ስፍራ እንደ ገና ወገኖቼ በኋላ በደንብ ተመልከቱ። ለምንድን ነው የሚገስጸውን ነቢይ እግዚአብሔር ወደ አሳ ይላከው? ለምንድን ነው እግዚአብሔር በአሳ ላይ የፈረደበት? ምክንያቱም በእግዚአብሔር ባለመታመኑ ነው። አስተዋላችሁ? አሳ በእግዚአብሔር ላይ ባለመታመኑ ነው። ባንድ ወቅት በተነሳበት ሰልፍ እግዚአብሔር አሳን እጅግ ድንቅ አድርጎ ሰልፍ አድርጎለት መርቶት ነበር። ባሁኑ ጊዜ አሳ ደግሞ አይኖቹን በሰው ላይ ስለጣለ፣ ማለትም በሶርያው ንጉስ ቦልዳዴር ላይ ስለጣለ እግዚአብሔር ፈረደበት። ወደ መንፈሳዊ መነቃቃት በሚናደርገው ጉዞ ልንሻገሩ የሚገባን ሶስተኛው ድልድይ በእግዚአብሔር መታመን ነው። በትላንትናው ምሽት ክፍለ ጊዜ ጥናታችን ልንሻገሩ የሚገባንን ድልድይ አንደኛውንና ሁለተኛውን ተመልክተናል። የመጀመሪያው ድልድይ የእግዚአብሔርን ቃል መማር ነው። ልብ በሉ፣ ልንሻገሩ የሚገባን የመጀመሪያው ድልድይ በእምነት ጉዟችን ውስጥ ማለቴ ነው፣ አንደኛው የእግዚአብሔርን ቃል በሙላት በውስጣችን እንዲኖር መማር ነው። ሁለተኛው ድልድይ በቅዱሳት መጻሕፍት ላይ የተመሰረተ መለየት ነው። በቅዱሳት መጻሕፍት መሰረት ወይም ደግሞ በዚያ ላይ የተመሰረተ መለየትን ማድረግ መቻል አለብን። ሶስተኛው ድልድይ ደግሞ ቀደም ብለን የተመለከትነው በእግዚአብሔር ላይ መታመን ነው። እምነታችን ወገኖቼ በዘዴዎቻችንና በብልሃታችን መሆን የለበትም። አስተዋላችሁ አይደል? እምነታችን በዘዴዎቻችንና በብልሃቶቻችን ላይ መመስረት የለበትም። እምነታችን በሰው ወይም በቤተ ክርስቲያን ላይ የተመሰረተ መሆን የለበትም። እምነታችን በእግዚአብሔር ላይ ብቻ መመስረት መቻል አለበት። ባኦስ ለወረራ በወጣበት ጊዜ አሳ ፊቱን ያዞረው ወደ ጠላቱ ወደ ሶርያ ንጉስ ወደ ወልዳዴር ነበር። ሰውን ተመለከተ። በእግዚአብሔር ከመታመን ይልቅ በሰው መታመን ጀመረ። እግዚአብሔር ሊታደገው ይችል እንደነበር ባለ ራእዩ አናኒ የተለያዩ ማስረጃዎችን በማቅረብ ሊያስረዳው ሲሞክር እንመለከታለን። እግዚአብሔር ኢትዮጵያውያንንና የልቢያ ሰዎችን አሳልፎ ሰጥቶት ነበር። በዚህ ወሳኝ ወቅት ግን አሳ ልቡን በእግዚአብሔር ላይ አላደረገም። አንድ ጊዜ በጌታ ኢየሱስ ክርስቶስ በማመን የሚገኘውን ደህንነት ከተቀበልን በኋላ ሁሉም ነገር እዚያ ላይ አከተመ ማለት አይደለም። ከዚያ በኋላም ወገኖቼ በእምነት መኖር አለብን። ጳውሎስ ለሮሜ ሰዎች ሲጽፍላቸው በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ጻድቅ በእምነት ይኖራል ተብሎ እንደ ተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በርሱ ይገለጣልና ብሏል። ሮሜ ምዕራፍ 1 ከቁጥር 16 እስከ 17 ያለውን በኋላ ተመልከቱ። የእግዚአብሔር ጽድቅ ከእምነት ወደ እምነት ይገለጣልና ሲል ምን ማለቱ ነው? በእምነት ድነናል፣ በእምነት እንኖራለን ማለቱ ነው ባጭሩ። ነቢዩ አናኒ ለአሳ እግዚአብሔር ልቡ በርሱ ዘንድ ፍጹም የሆነውን ያጸና ዘንድ ዓይኖቹ በምድር ሁሉ ይመለከታሉና በማለት እንደ ተናገረው እናስታውሳለን። ወዳጆቼ እናንተ በእግዚአብሔር መታመን ትፈልጋላችሁን? ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም የሚለውን የጌታን ቃል ልብ እንድትሉ ፈልጋለሁ። ዕብራውያን ምዕራፍ 11 ቁጥር 6ን በኋላ ተመልከቱ። ዕብራውያን ምዕራፍ 11 ቁጥር 6 አሳም በባለ ራእዩ ላይ ተቆጣ፣ ስለዚህም ነገር ተቆጥቷልና በግዞታ ኖሮ፣ በዚያን ጊዜ ማሳ ከሕዝቡ አያሌ ሰዎችን አስጨነቀ የሚለውን ቃሉን ደግሞ ከቁጥር 10 እናነባለን። በእግዚአብሔር አላመነምና አሳ ተግሣጽን አልተቀበለም። ከዚህ ቃሉ እንደምንረዳው ማለቴ ነው፣ ያለ እግዚአብሔር መኖር ማለት መንፈሳዊ ሞት ማለት ነው ወዳጆቼ። አሁን ደግሞ ንጉሥ አሳ በደዌ መመታቱን እንመለከታለን። በነገሰም በ39ኛው ዓመት አሳ እግሩን ታመመ፣ ደዌውም ጸናበት። ነገር ግን በታመመ ጊዜ ባለመድኃኒቶችን እንጂ እግዚአብሔርን አልፈለገም። ሁለተኛ ዜና ምዕራፍ 16 ቁጥር 12ን ተመልከቱ። ችግሩ ወገኖቼ ባለመድኃኒቶች ዘንድ መሄዱ ሳይሆን ወደ እግዚአብሔር አለመመለሱ ነበር። የታመመ ሰው መድኃኒት እንደሚፈልግ ሁሉ መንፈሳዊ ሰው እግዚአብሔርን መፈለግ አለበት። ይህን በፍጹም ልቤ አምናለሁ። ማመን ብቻ ሳይሆን ለእግዚአብሔር ታማኝነት እኔ ራሴ ሕያው ምስክር ነኝ። በችግራችን ጊዜ እግዚአብሔርን መጥራት አለብን። ሕመምን በተመለከተ ያዕቆብ የሚከተለውን ተግባራዊ ምክር ይሰጠናል። ከእናንተ የታመመ ማንም ቢኖር የቤተ ክርስቲያንን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት ይላል። ያዕቆብ ምዕራፍ 5 ቁጥር 14 ነው። በኋላ ተመልከቱ። አሳ ወደ ባለመድኃኒቶች ፊቱን ቢያዞርም እግዚአብሔርን ግን አልፈልግም። በአንድ ወቅት በመንፈሳዊ መነቃቃት ውስጥ የነበረ ሰው በአጭር ጊዜ እንዲህ ያለ ችግር ውስጥ መውደቁ በጣም የሚገርም ነው። እስቲ ራሳችንን መርምረው። ወዳጆቼ፣ በእምነት መኖር ማለት በእግዚአብሔር ማመን ማለት ነው። አስተዋላችሁ? በእምነት መኖር ማለት በእግዚአብሔር ማመን ማለት ነው። ችግሮቻችንና ያስቸገሩንን ነገሮች ሁሉ በእምነት ለእግዚአብሔር ማቅረብ ማለት ነው። በራሱ መንገድና ጊዜ እግዚአብሔር ለጸሎታችን መልስ እንደሚሰጠን የምንቀበለው በእምነት ነው። እግዚአብሔር የሚሰጠን መልስ እኛ በጠበቅነው ሳይሆን በራሱ መንገድ ሊሆን ይችላል። በአንድ ነገር በጣም እርግጠኛ መሆን ይቻላል። ፊታችንን ወደ እግዚአብሔር ስናቀና በፈቃዱ ውስጥ እንኖራለን። በርሱ ፈቃድ ውስጥ ከመሆን የሚበልጥ ነገር ፈጽሞ የለም ወዳጆቼ። እስቲ ቁጥር 13 እና 14ን ተመልክተን የዚህን የሁለተኛ ዜናን ምዕራፍ 16 ጥናታችንን በዚሁ ላይ እንገታለን። አሳም ከአባቶቹ ጋር አንቀላፋ፣ በነገሰም በ41ኛው ዓመት ሞተ። ለርሱም ለራሱ በሰራው መቃብር በዳዊት ከተማ ቀበሩት። በቀማሚ ብልሃት የተሰናዳ ልዩ ልዩ መልካም ሽቱ በተሞላ አልጋ ላይ ማኖሩት፣ እጅግም ታላቅ የሆነ የመቃብር ወግ አደረጉለት ይላል። በአሳ ዘመን ወዳጆቼ በይሁዳ ታላቅ መንፈሳዊ መነቃቃት ታይቷል። ይሁን እንጂ አሳ ከእግዚአብሔር ጋር የተጓዘው በከፊል ነበር። ያም ሆኖ ግን እግዚአብሔር ተጠቅሞበታል። እግዚአብሔር ስለዚህ ድንቅ አሰራሩ ለዘላለም የተመሰገነ ይሁን። አሁን ደግሞ ወዳጆቼ ቀጥለን የምንመለከተው ከምዕራፍ 17 እስከ ምዕራፍ 20 ያለውን ትምህርት ይሆናል። ምዕራፍ 17፣ ምዕራፍ 18፣ ምዕራፍ 19 እና ምዕራፍ 20ን አንድ ላይ አካተን እንመለከታለን። እነዚህ ምዕራፎች በዋናነት የሚያመለክቱት ኢዮሳፍጥ በገዛበት ዘመን የነበረውን መንፈሳዊ መነቃቃት ነው። እስካሁን ድረስ የተመለከትነው አሳ ሲገዛ በነበረበት ዘመን የነበረውን መንፈሳዊ መነቃቃት ሲሆን፣ አሁን ደግሞ በዋናነት የምንመለከተው በአራቱ ምዕራፎች ውስጥ ኢዮሳፍጥ በገዛበት ዘመን የነበረውን መንፈሳዊ መነቃቃት ነው። ይህ ክፍል ዘግቦ የምናገኘው ሁለተኛውንና ታላቁን መንፈሳዊ መነቃቃት የነበረበትን ወቅት ነው። ይህ ወቅት በአሳ ዘመን ከተነሳው መንፈሳዊ መነቃቃት ሁሉ የበለጠና የተሻለ ነበር። ይህንን ጻፍ አድርጉ። ይህ ወቅት በአሳ ዘመን ከተነሳው መንፈሳዊ መነቃቃት ሁሉ የበለጠና የተሻለ ነበር። የአሳ ልጅ የነበረው ኢዮሳፍጥ እግዚአብሔር በድንቅ ሁኔታ የተጠቀመበት ሰው ነው። የዜና መዋዕል መጻሕፍት ከእግዚአብሔር እይታ አኳያ የተጻፈ መሆኑንና እግዚአብሔር በነገሥታቶቹ ሕይወት ውስጥ እንዲሁም በአገዛዝ ዘመናቸው ጥሩና ጠቃሚ ነው ያለውን እንደ ዘገበ እናስታውሳለን። እስቲ ሁለተኛ ዜና ምዕራፍ 17 ቁጥር 1ን አብረን እናንብበው። በርሱም ፋንታ ልጁ ኢዮሳፍጥ ነገሰ፣ በእስራኤልም ላይ ጠነከረ ይላል። ኢዮሳፍጥ የይሁዳን መንግሥት በማጠናከር በሰሜኑ መንግሥት በእስራኤል ላይ በረታ። በተመሸጉትም በይሁዳ ከተሞች ሁሉ ወታደሮችን አኖረ። በይሁዳም አገር አባቱም አሳ በወሰዳቸው በኤፍሬም ከተሞች ዘበኞችን አስቀመጠ የሚለውን ቃሉን ደግሞ ከቁጥር 2 እንመለከታለን። በቀደመው ምዕራፍ ውስጥ እንደ ተመለከትነው ወዳጆቼ በይሁዳና በእስራኤል መካከል ጦርነት እንደ ነበረ ታስታውሳላችሁ። ኢዮሳፍጥ መንግሥቱን ለመጠበቅ የራሱን ጥንቃቄ ወሰደ። ቁጥር 3ን ተመልከቱ። እግዚአብሔርም ከኢዮሳፍጥ ጋር ነበረ፣ በፊተኛይቱ በአባቱ በዳዊት መንገድ ሄዷልና ይላል። ኢዮሳፍጥ አሳ በኋለኛው ዘመኑ በተጓዘበት ዘመን ሳይሆን፣ ልብ በሉ፣ ኢዮሳፍጥ አባቱ አሳ በኋለኛው ዘመኑ በተጓዘበት ዘመን ሳይሆን በቀደመው ዘመኑ በተጓዘበት መንገድ እንደሄደ ልብ በሉ። ኢዮሳፍጥ ወጣት ንጉስ ቢሆንም በእግዚአብሔር ላይ የታመነ ሰው ነበር። አስተዋላችሁ? ኢዮሳፍጥ ምንም እንኳን ወጣት ንጉስ ቢሆንም በእግዚአብሔር ላይ የታመነ ሰው ነበር። ቁጥር 4 እና 5ን ተመልከቱ። በአሊል ምንም አልፈለገምና ነገር ግን ያባቱን አምላክ ፈለገ። በትእዛዙም ሄደ፣ እስራኤልንም ሥራ አልሰራ። እግዚአብሔር መንግስቱን በእጁ አጸና። ይሁዳም ሁሉ እጅ መንሻ ለኢዮሳፍጥ አመጣ፣ እጅግም ብዙ ብልጥግናና ክብር ሆነለት ይላል። የሕዝብ ደግሞ የእግዚአብሔርን ቃል ስለመማራቸው የሚያወሳውን ክፍል ከቁጥር 6 እስከ 9 ባለው ስፍራ ልትመለከቱ ትችላላችሁ። ኢዮሳፍጥ ምን ያደረገ እንዳለ ተገንዝባችኋልን? ኢዮሳፍጥ የእግዚአብሔርን ቃል ለመጀመሪያ ጊዜ ማስተማር ጀመረ። ከቁጥር 6 እስከ 9 ያለውን በኋላ ተመልከቱ። የእግዚአብሔርን ቃል በመላው ይሁዳ ተሰራይቶ ያስተምሩ ዘንድ መሳፍንቱን ሌዋውያንንና ካህናቱን አስተማራ። ወገኖቼ የመንፈሳዊ መነቃቃት መንገድ ጅማሬውም መጨረሻውም ይሄው ነው። ቤተ ክርስቲያን ወደ እግዚአብሔር ቃል እንደገና እስካልተሰማራችና እስካልተመለሰች ድረስ እውነተኛ መንፈሳዊ መነቃቃት ፈጽሞ ሊኖር አይችልም። በቤተ ክርስቲያን ውስጥም ይሁን ውጪ የሚደረገው መንፈሳዊ ንቅናቄ በእግዚአብሔር ቃል ላይ እስካልተመሰረተና መልህቁን እስካልጣለ ድረስ ፋይዳ ቢስ ነው። ዛሬ በቤተ ክርስቲያን ውስጥም ሆነ ከቤተ ክርስቲያን ውጪ ድንቅ የሆኑ ነገሮች እየተደረጉ ነው። እነዚህ ነገሮች በእግዚአብሔር ቃል ውስጥ ስር ሰደው ቢሆን ኖሮ ውጤቱ መንፈሳዊ መነቃቃት በሆነ ነበር። እስቲ አሁን እግዚአብሔርን ቃል በማስተማራቸው የመጣውን ምላሽ ልብ ብለን ከቁጥር 10 እስከ 12 ባለው ስፍራ እንመልከት። በይሁዳም ዙሪያ በነበሩ መንግስታት ሁሉ ላይ ከእግዚአብሔር ዘንድ ድንጋጤ ሆነ። ከኢዮሳፍጥም ጋር አልተዋጉም። ከፍልስጤማውያንም ለኢዮሳፍጥ እጅ መንሻና የብር ግብር ያመጡ ነበሩ። አረባውያንም ደግሞ ከመንጎቻቸው 7700 አውራ በጎችና 7700 አውራ ፍየሎች ያመጡለት ነበር። ኢዮሳፍጥም እየበረታና እጅግም እየከበረ ሄደ። በይሁዳም ግንቦችንና የጎተራ ከተሞችን ሠራ ይላል። ኢዮሳፍጥ የሚመጣለትን ስጦታዎች የሚያስቀምጥበት ብዙ መጋዘኖችን ሠራ። እንደምትመለከቱት ይህ ሰው እግዚአብሔር ባስደናቂ ሁኔታ እየተጠቀመበት ነው። በይሁዳ ላይ መንፈሳዊ መነቃቃት በመጣበት ወቅት ውጤቱ በዙሪያው ባሉ አገሮችና ህዝቦች ሁሉ ላይ ይታይ ጀመር። መንፈሳዊ መነቃቃቱ በውጪ ባሉ ህዝቦች ሁሉ በመሰራጨቱ ለዳዊት እጅግ ክፉ ጠላቶች የነበሩት ፍልስጤማውያን እንኳን ለኢዮሳፍጥ ጓደኞች በመሆናቸው ስጦታንና ብርን ይዘው ይመጡለት ነበር። ይህ መነቃቃት አልፎ ሄዶ ለአረጋውያንም ጭምር ደርሶ ነበር። በኢዮሳፍጥ ላይ የተነሳ አንዳች ጦርነት እንዳልነበረም ትመለከታላችሁ። መንፈሳዊ መነቃቃት የጦርነት መፍቴ ነው። አስተዋላችሁ? መንፈሳዊ መነቃቃት የጦርነት መፍቴ ነው። አንድ አገርም ሰላም እንዲኖራት ከተፈለገ የግዴታ ወደ እግዚአብሔር መመለስ አለባት። እግዚአብሔር ወይም ደግሞ የእግዚአብሔር መንገድ እና አሰራርም ይሄው ነው። አንድ መንግስት ወይም አገር ሳይቋረጥ በጦርነት ውስጥ የሚያልፍ ከሆነ ያ መንግስት ወይም አገር ከእግዚአብሔር ርቋል ማለት ነው። ቁጥር 13ን ተመልከቱ። በይሁዳም ከተሞች ብዙ ሥራ ሠራ፣ በኢየሩሳሌምም ጽኑዋን አያላን ሰልፈኞች ነበሩት ይላል። ይህ ዘመን የሰላም ዘመን ቢሆንም ኢዮሳፍጥ የመከላከያ ሠራዊቱን ማደራጀቱን አላቆመም። ኢዮሳፍጥ የነበሩት መኮንኖች በሚቀጥሉት ጥቂት ቁጥሮች ውስጥ ተዘርዝረዋል። ኢዮሳፍጥ ታላቅ መሪ ነበር። ምናልባት በጠላት ድንገተኛ ጥቃት ቢሰነዘርበት በቂ የሆነ የመከላከል ብቃት ያለው ሠራዊት አዘጋጅቶ ነበር። ሆኖም እግዚአብሔር ፍጹም የሆነ ሰላምን ሰጥቶት ነበር። ንጉሡ በተመሸጉ በይሁዳ ከተሞች ሁሉ ካኖራቸውም ሌላ እነዚህ ንጉሡን ያገለግሉ ነበር የሚለውን ቃሉን ደግሞ ከቁጥር 19 እንመለከታለን። ወገኖቼ ኢዮሳፍጥ በሁሉም መለኪያዎች ቢታይ ታላቅ ሰው ነበር። ነገር ግን አሁን በጭራሽ ሊታመን የማይቻል ነገር ሲያደርግ እንመለከታለን። ሁለተኛ ዜና ምዕራፍ 18 ቁጥር 1ን ተመልከቱ። በዚህ ስፍራ ኢዮሳፍጥ ከአካብ ጋር ስምምነት ሲያደርግ ነው የምናየው። ለኢዮሳፍጥም ብዙ ብልጥግናና ክብር ነበረው፣ ለአካብም ጋብቻ ሆነ ይላል። እዚህ ላይ ልብ በሉ፣ ኢዮሳፍጥ ከአካብ ጋር ተጣመረ። ከአካብም ጋር ኅብረት ነበረው። እስቲ ቁጥር 2ን እናንብብ። ከጥቂት ዓመት በኋላ ወደ አካብ ወደ ሰማርያ ወረደ። አካብም ለርሱና ከርሱ ጋር ለነበሩት ሕዝብ ብዙ በጎችንና በሬዎችን አረደ። ከርሱም ጋር ወደ ሬማ ዘገለዓድ ሄደ ዘንድ አባበለው ይላል። ሊመስል የማይችልው ነገር ይህ ነበር። በመጽሐፍ ቅዱስ ገጾች ውስጥ ከተዘገቡት እንግዳ የሆኑ ስምምነቶች ውስጥ አንዱ ይህ ነው ወዳጆቼ። ይህ ስምምነት ብርሃንና ጨለማን እንደማቀራረብና አብሮ እንደማኖር የሚገመት ነው። ምንም አይነት ምስጢር ቢፈጸም እነዚህ ሁለት ሰዎች በአንድ ላይ ሊቀመጡና ሊስማሙ አይችሉም። መንፈሳዊ የሆነ የጋራ ነገርም የላቸውም። ኢዮሳፍጥ አሉ ከሚባሉ እግዚአብሔርን ይፈሩ ከነበሩ ነገስታት ዘንድ የሚመደብ ሲሆን በዘመነ መንግስቱም ለምድሪቷ መንፈሳዊ መነቃቃትን ያመጣ ታላቅ ሰው ነው። እግዚአብሔርንና የእግዚአብሔርን ቃል ይወዳል። ይህ ሰው መንፈሳዊ ሰው ነው ብለን ከምንጠራቸው ሰዎች ውስጥ አንዱና ዋነኛው ነው። በሌላ በኩል ደግሞ አካብ እግዚአብሔርን የማያውቅና የማይወድ ሰው ሲሆን ራሱንም ለጣዖትና ለግልሙትና አሳልፎ የሰጠ ሰው ነው። እንዴት ሆኖ ይሁን እነዚህ የተለያዩ ሰዎች በአንድ ላይ ኅብረትን ሊመሰርቱ የሚችሉት ወይም ደግሞ የቻሉት? እስቲ ይህንን ፍረዱ እናንተ። እንዴትስ በአንድ ላይ ደስታን ሊካፈሉ ቻሉ? የጋራ ሲሆን ምን ነገር አላቸው? እስቲ አንዳንድ ነገሮችን ጠለቅ ብለን እየመረመርን በደንብ እንመለከታለን። እግዚአብሔርን እየከዳን ኃጢአት ስሩን እየሰደደ ሕይወታችንን ከርሱ እየነጠለ እንዳይሄድ በጊዜ በእግዚአብሔር ፊት እየወደቅን ራሳችንን እንመርምር።
ኃጢአት ስሩን ሰዶ ባይደነግርብ ሰይጣን ወገኝ አድርጎ ሞት ሳይወልድብ ንስሐ እንድገባ በጊዜ ገስጸኝ።
እንግዲህ በጌታ የተወደዳችሁ አድማጮቻችን እግዚአብሔርን ስለዚህ ድንቅ ቃሉና አሰራሩ እያመሰገንን በዚሁ እንሰናበታችኋለን። እናንተም በጸሎታችሁ ደግፉን። እንደ ኢዮሳፍጥ ወደ ኋላ ከመንሸራተት እግዚአብሔር ይጠብቀን እያልን እናደሩ። እግዚአብሔር ይባርካችሁ በማለት በዚህ በጀመርነው ዝማሬ የምንሰናበታችሁ በቴክኒኩ በኩል በትምህርቱ በኩል እኔ አበበ ከበደ ወርቄ ነበርኩኝ። ደህና እደሩ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና እደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።